ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለእናቱ መጽሐፍ ትረካ ክፍል 9 ተሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድነት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 9
فاتك بلو فرس كاساب لو سم مربار بشبر علم في يروسلم انما يو تركباي يمششنو فرس وابتاتك سموت يوترس كالاتن يمي بتن اندعولو نفاس انما يو تركباي يمششنو
የኮሶበር ጦርነት እንደን ሰዎች ለደግ ነገር ሲደክሙ ኑረው ለመጨረሻው ደክሙ የማይታይ ነገር ሲከተሉ ይሞታሉ። አንዳንዶቹ ደግሞ ክፉ ነገር ሲከተሉ ኑረው በመጨረሻው ደግ ነገር ሲሰሩ ይሞታሉ። የታደሉት ጥቂቶች ብቻ ናቸው በሕይወታቸው ዘመን ሁሉ ደግ ነገርን ሲከተሉ ኑረው በደግነት የሚሞቱ። ሪክሪዝ የተባለው ታላቁ የአቴናውያን መሪ በመጻፍ ላይ ሆነበት ጊዜ ብዙ አቴናውያንና በህይወት የነበሩ ወዳጆቹ ባልካው አካባቢ ተሰብስበው በህይወቱ ዘመን የፈጸማቸውን ልጅና ከፍተኛ የሆኑ ጉዳዮች ሲዘረዝሩ ምን ያህል ስልጣን እንደነበረው የጦር አዛዥ በነበረበት ጊዜ ምን ያህል ድሎች እንዳስገኘ ለአቴንስ ክብር ከዘጠኝ ያላነሱ መታሰቢያዎች እንዲቋቋሙ እንዳደረገ የማይሰማ መስሏቸው በማነጽ ሲናገሩ እሱ ግን ንግግራቸውን በሙሉ ስለሰማ ምንም እንኳን እድልድርሻን እየሰራች የተፈጸሙ ቢሆኑ ምንም እንኳን እነዚህን የመሰሉ ስራዎች በሌሎቹ የጦር መሪዎች የተሰሩ ቢሆኑ እነዚህን ጉዳዮች የኔ መመስገኛ አድርጋችሁ ስትናገሩ በኔ ምክንያት አንድም አቴናዊ እንዲያለቀስ አድርጌ የማላውቅበትን በዚህ ተፈጥሮ ባህሪ ከፍተኛነት ያለውን ታላቅ ነገር ሳታወሱት በማለፋችሁ ተገርም ያለው ብሏል። ትልቁ ነገር ከዚህ ላይ ነው። ትጀትመሽ ማሩ በእውነት ዘመናቸው ውስጥ ሃይማኖትን ካልሆነ በቀር ሰውን የሚመለከት ከፍተኛ ቁም ነገር ታይቶባቸው አይታወቅም ነበር። በመጨረሻው ጊዜ ግን የሚወዱት መድኃኒዓለም ራሱ እንደተደረገው ለህዝባቸው ሲሉ ህይወታቸውን እንዲሰዉ አደረጋቸው። በግዛታቸው ውስጥ ያን የመሰለ ጭካኔ ተሰርቶ ካዩ ወዲህ የመንገስ ግዛት የማስፋፋት ምኞታቸው ሁሉ ሞተ። ሲገምቱም ይህ ምኞት በልባቸው ውስጥ አልነበረም። በልባቸው ውስጥ የነበሩት የተቃጠሉትና የተበዘበዙት የድንቢያ ቤተክርስቲያኖች፣ የታረዱት ካህናት፣ አሮጊቶች ሽማግሌዎችና ህፃናት ነበሩ። እዚህ ወረራ ወዲህ ሌላው ቀርቶ ከልብ ሲስቁ የታዩበት ቀን አልነበረም ይባላል። ትጀመሽ ማሩ በዚህ ምክንያት ከዳሞት እስከ ወገራ፣ ከሱዳን ጠረፍ እስከ ፍርቃብር የነበረ ሰራዊታቸውን አስከትተው ለዘመቻ ሲነሱ ትጀመሽ ጎሹም የጎጃምን ጦር ይዘው ተነሱ። እሳቸው ለዘመቻ መነሳታቸውን ሲያውቁ የሰሜኑ ደጃች ቤት ከጣላቶቻቸው ጎን ተፈለቁባቸው። ውዴ ይህን በመስራታቸው ብዙ የሚወቀሱበት ምክንያት ሲኖር ይቅርታ የሚያስደረግላቸው ጥቂት ምክንያት አላቸው። ደጃዝማች ማሩ ከደጃች ወይ አባት ከደጃዝማች ኃይለ ማርያም ጋር አንድ ሆነው ደጃች ጎሹን ሲወጉ ከቆዩ በኋላ እንደገና ከአሁኑ ባላጋራቸው ከራስ ኢማም ጋር ተባብረው የድሮ ጓደኛቸውን ወርተው ጎንደር ጥግ በተደረገው ውጊያ ገላዋቸዋል። ነገር ግን ከዚህ በኋላ ደጃዝማች ማሩ አባታቸው ሲሞቱ በራስ ኢማም ጦር ተማርከው ታስረው የነበሩትን ወቤን እንዲለቀቁላቸው ጠይቀው ከተለቀቁ በኋላ የስሜን ደጃዝማች አስደርገው ለቀቋቸው። በዚህም ሳይወሰን ቆይተው ልጃቸውን የወርቁ ሃና ማሩን ዳሩላቸው። ይሁን እንጂ የአባታቸው የደጃዝማች ኃይለ ማርያም ግዛት ከነበረው ክፍ ወገራንና በለሳን ለራሳቸው አስቀርተውባቸው ነበር። የደጃች ቤት ከፍተኛ ምኞት በእነዚህ ሁሉ ውለታዎች ከሚገታ ይልቅ እነዚያን የቆዩ ቂሞች የእፍረት መከላከያ አድርገው በአጋጣሚ እድል እንዲጠቀሙ ገፋፋቸው። ደጃች ጎሹም ከነራስ ኢማም ጋር ምንም ፍቅር ያልነበራቸው ከመሆኑ በላይ ደጃች ማሩ ያን የመሰለ የእርዳታ ጥያቄ መልእክት ስላስተላለፉላቸው ድሮ ከደጃዝማች ኃይለ ማርያም ጋር ሆነው የወጓቸውን ቂም ዘንግተው አብረዋቸው ተሰለፉ። የነዚህን ተረዳክ መሳፍን ጦር ለመቅጠም ሲነሱ ራሲማን በስራቸው ከነበረው ጦር ምንም ሳይቀሩ ከዚህም ጋር የጃቹ ቤት ተጨምሮላቸው ዘመቱ። ዋናውም ጦርነት በጎጃም ጠቅላይ ግዛት አመዳኒት በሚባለው ቀበሌ ልዩ ስሙ ኮሶበር በተባለው ቦታ ነበር። በዚህ ቦታ ላይ በተደረገው ጦርነት ሁለቱም በኩል የኢትዮጵያውያንን ቆራጥነት አጉልቶ የሚያሳይ ጀግንነት ከታየ በኋላ ምንም እንኳን ደጃሽ ማሩ ራሳቸው ገምተው በዚህ ቀን ተሸነፉ ባይባሉ ምንም እንኳን ደጃሽ ጎሹ የታወቁና የተፈሩ ጀግና ቢሆኑ ድል የእግዚአብሔር ስለሆነ የኒህ ሁለት ኃያላን መሳፍንት ጦር በራሲማም ጦር ድል ተመታ። ደጃዝማች ማሩና ደጃዝማች ጎሹ ጦራቸው እንደተሸነፈ ሲያዩ ወደ ኋላቸው ማፈግፈግ ጀመሩ። ደጃዝ ጎሹ ወደ ማርጎጃም ሲሸሹ ደጃዝ ማሩ ወደ ደንቢያ ለመመለስ ፊታቸውን ሲያዞሩ ከጦርነቱ መካከል የቆየ አንድ ወታደራቸው በፈረስ እየጋለበ ወደ ደጃዝማች ማሩ ቀረበ። ምንድን አዲስ ነገር መጣ በል አሉ ደጃዝማች ማሩ። አሳዛኝ ነገር ደርሷል ጌታዬ አለ ወታደሩ። አሳዛኙ ነገር አሁን ነው እንዴ የደረሰው? በይበልጥ የሚያሳዝን ነው ጌታዬ። እሱ ምንድን ነው? በዋክሽን ክንፉ በኩል ካለው ጦር ጋር ሲዋጉ የቆዩት ከኛዝማች ከብቴ በጥይት ሙተዋል። ከብቴ? አዎን ጌታዬ። አይወጉ? የኔ ከብቴ፣ የእናቴ ልጅ፣ ጓደኛዬ፣ ወንድሜ፣ አባቴ፣ መካሬ፣ ጌታዬ፣ አሽከሬ፣ ባሪያዬ ከብቴ አሉና ደጃዝማች ወደ ጦሩ ሜዳ ፊታቸውን መለሱ። ልጅ ክንፉን ተማርከዋል አለ ወታደሩ። የቱ ክንፉ አሉ ደጃዝማች ማሩ ልቡ እንደጠፋ ሰው ድንዝዝ ብለው። ክንፉ አይሉ ክንፉ አይሉ የወይዘሮ ወለተ ተክሌ ልጅ ክንፉ። ታዲያ ምን ይሽል ገባ ነው የምሸሸው? እግዚአብሔር አውቆ የፈጸመውን እድሜን ልቀጥል ነው አሉና ደጃዝማች ፊቱን ወደ አዞረ ሰራዊታቸው ዞር ብለው እኔን ጌታችን ነው የምትሉ ከኔ ጋር ለመሞት የቆረጣችሁ ተከተሉኝ፣ ሽሽት የፈለጋችሁ ሽሹ፣ አሁን ወዳችሁ እንጂ ፈርታችሁ አትከተሉኝ። ማሩ የለም ሙቷል፣ ማሩ የሚባል ሰው ዳግመኛ አታዩም ብለው በፈረሱ እየጋለቡ ወደ ጦሩ ግንባር ተመለሱ። ወደ ዋክሹም ክንፉ ጦር ግንባር ሊጠጉ ጥቂት ሲቀር አንድ ልጅ ግር መኮንን ከጥቂት ወታደሮች ጋር ሆኖ የአንድ ሰው ሬሳ በቃሬዛ አሸክሞ ከኋላው የሚከታተለውን ጠላት እየተከላከለ የደጃች ጎሹ ጦር ወደሚያፈገፍግበት አቅጣጫ ሲሄድ አገኙት። ሰውየውን ሲያዩት ድሮ አይተውት እንደሚያውቁት ሰው ድንግጥ አሉ። ከዚህም በላይ ደንግጠውና አዝነው ስለነበር እንኳን ከብዙ ጊዜ በፊት የረሱትን ፊት አይተው ሰው ሊያስታውሱ ከተጋቸው የቆሙት ሰዎቻቸው ስም እየጠፋቸው አዱኛን ሰንደቁ ተሾመን በሟቹ ወንድማቸው ስም ከብቴ እያሉ በመጠራት ላይ ናቸው። የከብቴማ ነገር አእምሯቸውን የያዘው እሱ ብቻ በመሆኑ በትጋቸው ያለውን ሁሉ እየተሳሳቱ ከብቴ ይሉት ነበር። ስለዚህ ይህ ሰው እንደሚያውቁት ያህል ቢያስደነግጣቸው ለይተው ሊያውቁት አልቻሉም። ቢሆንም ከሱ ደስ ሌላ የተያዘው ሬሳ ምናልባት የደጃች ጎሹ እንዳይሆን ብለው ተጠራጠሩ። መቼም የማንም ሰራ ሰው ሬሳ እንደዚያ ካለው ፍንጭ መካከል ተስቦ አይነሳ። ወንድሜ ይህ የማን ሬሳ ነው አሉ ደጃዝማች ልጅ ግሩን መኮንን እየተመለከቱ። ደጃዝማች ማሩ የሱት እንጂ ሰውየው አረሳቸው ስለነበር የዚህን ሟች ስም ሲነግራቸው ምን ያህል እንደሚሳቀቁ ተሰማውና መቼስ ጌታዬ ምን ይደረግ፣ መቼም የጦርነት ፍሬ ይሄ ነው። በአንድ ቀን ውሎ በአንድ ሰዓት ተስንቱ ወንድም፣ ተስንቱ ጓደኛ፣ ተስንቱ ወዳጅ መነጠል ነው። ለጌታዬ ይህ ነገር አዲስ እንደማይሆኑበት ባውቅም ዛሬ ከሁሉ ይበልጥ በጣም እንደተጎዱ አውቃለሁ። አሁንም ጌታዬ እርሱን ታገኘው ሰዎቹን ይዘዱና ወደ አገራቸው አስልከው ያስቀብሯቸው። አይኔ እያየ የከብቴ ሬሳ በኢማም አረመኔዎች አይሰለብም ብዬ ነው ከጦርነቱ ወጥቼ ያነሳኋቸው። እኒያ ደግ ወንድሞ ከብቴ ናቸው። ጌታዬ ቢረሱኝም እኔ አልረሳሁትም። አንድ ጊዜ ቤቶ ሰው ነበርኩ። ቀኛዝማችን የማውቃቸውና ልወዳቸው የቻልኩት በዚያ ጊዜ ነው እያለ አስተጋብኖ አስረዳቸው። መሞቱን ሰምቼ ነበር፣ ግን ሬሳውን አገኛለሁ ብዬ ተስፋ አልነበረኝም። እግዚአብሔር ዋጋህን ይክፈል ወዳጄ። በእኔ ቤት ኖረህ መቼስ አሳዝኜህና አስቀይሜ ይሆናል እንጂ ደስ አሰኝቼ ይሆናል ብዬ አላስብም። መቼም እንግዲህ ሙት ነኝና ማረኝ ጌታዬ፣ ጥንት በበደልኩህ ይቅር በለኝ አሉ ደጃዝማች ማሩ እንባቸውን እያፈሰሱ። ጌታዬ፣ እኔ ምንም አልበደሉኝ። እኔ ነኝ የከዳሁት። ቢሆንም ክዳት አይደለም፣ ተኩነኔ ነው ያዳንኩት። እርሶም አልበደሉኝም። እርሶ ባስተማሩኝ ስርዓት ነው ሰው ሁኜ ደረጃ ያገኘሁት። ይበሉ፣ ጤና ይስጥልኝ፣ ቀኙን ይስጦት አለ መኮንኑ። ከዚያ በኋላ ሬሳው የተያዘበትን ቃሬዛ መሬት ላይ እንዲያርፍ አስደረገና ወደ ደጃች ማሩ ሰዎች መለስ ብሎ አንሱና ወደ ደንቢያ እንዲሄድ አድርጉ፣ የከብቴ አጽም የትም መውደቅ የለበትም፣ ክቡር አጽም ነው አለ። ወዳጄ ስም ማን ነበር አሉ ደጃዝማች መኮንኑን ትክ ብለው እያዩ። ጌታዬ፣ ይረሱታል፣ ብቻ አሽከሮ ነበር አለና መኮንኑ ከነ ሰዎቹ የደጃዝማች ኮሹን ሰራዊት ተከተለ። ደጃዝማች ከፈረሳቸው ወርደው ተቀኛዝማች ከብቴ ረሳ የተደረበውን ኩታ ገለጥ አደረጉት። ሬሳው ከራሱ ላይ የአንበሳው ጎፈር ወድቆ ከመቅረቱ በቀር አብደላ ከኒውንና ለምዱን እንደለበሰ ነበር። ሰማያዊው አብደላ ከኒ በደም ተለውሷል። የቀኛዝማች ከብቴ ሬሳ ፊት ከደህናው ከብቴ ፊት በጣም ጠቆር ብሎ ይታይ ነበር። አይኖቹም እንደተገለጡ ባሻገር የሚያይ ሰው አይኖች ይመስሉ ነበር። ጌታዬ፣ በል አትቀየመኝ፣ እከተልሃለሁ አሉ ደጃዝማች ማሩ። ዝቅ ብለውም የሬሳውን አንገት ቀፍ አድርገው አፉን ሳሙትና ቦታውን መልሰው አልብሰው በሉ አንሱና ውሰዱት ብለው በፈረሳቸው ላይ ጉብ ብለው ወደ ዋክሹም ክንፉ ጦር ግንባር ጋለቡ። ብዙ ወታደርም ተከትሏቸው ሄደ። የማሩ ጀግንነት በኢትዮጵያ ምዕራባዊና ሰሜናዊ ጠረፍ ታላቅ የብረት ምሽግ ነበር። ደጃዝማች ማሩ ምንጊዜም የታወቁ ጀግና ነበሩ። ይሁን እንጂ በዚህ ቀን የሰሩት ጀግንነት ለጀግንነት ታሪካቸው አክሊል ነበር። ከጥቂት ሰዎች ጋር ሆነው ወደ ዋሹም ክንፉ ጦር መሃል ከነፋስ ጋር በሚወዳደር ግልቢያ ሩጠው ገቡ። እሳቸው ከፈጁት ሰው ሌላ የዋሹም ሰራዊት ነፍሱን ሳያውቀው እሳቸውን ያገኘ እየመሰለው በየአቅጣጫው ሲተኩስና ጦር ሲወረውር እርስ በርሱ የተጠራረገው ሰው በጣም ብዙ ነበር። ሁለቱ ደጃዝማቾች መጀመሪያ ሳያፈገፍጉ እንደዚያ ቢዋጉ ኑሮ የኢማም ዘመነ ምስፍና ታሪክ ያን ዕለት ይፈጸም ነበር። በዚያ ሁኔታ በጠላታቸው መካከል ሆነው ሲዋጉ ከራሳቸው ከዋክሹም ክንፉ በተተኮሰ ጥይት ተመተው ወደቁ። በጦርነቱ ላይ የነበሩ ሰዎች የደጃዝማች ማሩን ጀግንነት በሚናገሩበት ጊዜ ዋክሹም ክንፉ በጥይት የመቷቸው ፊት ለፊት ቆመው ተጋጥመዋቸው ሳይሆን ጥይቱን አጉርሰው ሲሸሹ የጠመንጃውን አፈሙዝ ወደ ኋላቸው አድርገው ለማስፈራራት የኋሊት ሲተኩሱ በአጋጣሚ አግኝተዋቸው ነው ይላሉ። ያም ይሁን ይህ ታላቁ መስፍን ደጃች ማሩ እረኛ እንደተነበየው ከእውነተኛው አመድ ላይ ባወድቁም አመዳሊት በተባለው ቀበሌ ላይ ወደቁ። ከጎጃምና ከበጌምድር ግዛት ቆርጠው ወስደው ማሩ የገዙትን ክፍለ ሀገር ከእሳቸው በፊት የገዛው ስለሌለ እስከዛሬ ድረስ ማሩ ቀመስ እየተባለ በመጠራት ለእኛ የማይበገሩ ጀግና፣ ለእኛ ጨካኝ፣ ለእኛ ግፈኛ፣ ለእኛ ደረቅ ክርስቲያን፣ ለእኛ ለወዳጁ ሙት፣ ለእኛ ገናና መስፍን፣ ለእኛ ተቆርቋሪ ሰማዕት ከታላቅ የድንጋይ ሐውልት ይበልጥ መታሰቢያቸው ሆኖ ይኖራል። የደጃዝማች ማሩ ሞት በደንቢያ እንደተሰማም አልቃሽ እንዲህ ብላ አስለቀሰችላቸው። የደንቢያ መኳንንት፣ የደንቢያ ወይዛዝር፣ ጠጅ እንዳያምራችሁ፣ ጎጃም ላይ ተደፍቷል ወለላው ማራችሁ። እንደዚሁም ጮማ ዳግም እንዳያምራችሁ፣ በሰቆጦች ታብዷል መመኪያ ከብታችሁ። ማሩን ስታማሩት ጨካኝ ነው ብላችሁ አዘን መቻል አቅቶት ይኸው ሞተላችሁ። አላየውም ብሎ ህዝቡን ሲያስለቅስ እንደሚያምነው ጌታው እንደ ክርስቶስ ማሩ ሄደ ለህዝብ ደሙን ለማፍሰስ መስፈነው ስንለው የሞላው ሀብታመ እሱስ ለካ ኑሯል እንዲህ ስስታመ ስንት ከብት ሞልቶለት በደም ቢያበረት አንዱን ከብቴን ብሎ ደረሰ ከሞት ግብጾችና አረቦች እንዲያ ሲፈሩህ የቱርክም ባሻዎች እንደዚያ ሲያፍሩህ እስላም ክርስቲያኑ እንዲያ ሲፈሩህ አምቻ ደፋር ነው ዛሬ አዋረደህ የጎጃም መኳንንት የምዕራብ በርህን እጠራው በጠና የጎንደር መኳንንት የምዕራብ በርህን እጠራው በጠና ብርቱ መከታችሁ ዛሬ ወድቋልና ዓለም ሲንቀጠቀጥ ለቱርኮች ስልጣን ይገረም ነበረ ታላቁ መስፍን እንኳን ጦሩን ከቶ ራሱ ዘምቶባቸው ስሙ ብቻ ነበር የሚያሸብራቸው እናንት ሞኝ አበሾች ሁልጊዜ እርስ በርሳችሁ ስትተራረዱ እስቲ ጉዳችሁን አይታችሁ ፍረዱ አመቾች ከፍተውት ቢወልቅ መስፍኑ አይገርማችሁም ወይ አረቦች ሲዘፍኑ ምዕራፍ 12 ወደ ቋራ ጉዞ ደጀዝሞች ማሩ በኮሶቨር ጦርነት ላይ ከወደቁ በኋላ ሰራዊታቸው በያለበት ተበታተነ። በዚህ ጊዜ ልጅ ኃይሉ ማንነታቸውን ሳያስታውቁ ከጥቂት ፈረሰኞች ጋር ወደ ጎንደር መጥተው ለወይዘሮ አስተጠገብ ብዙ የገንዘብ እርዳታ አድርገው ካሳን ወደ ቋራ ሊወስዱ ፈለጉ። ወይዘሮ አስተጠገብም ከካሳ መለየት ከማንኛውም ነገር የከበደ ሆኖ ስለታያቸው እሞታለሁ እንጂ አልሰጥም አሉ። አብሬ ልሰደሽ ቢሏቸውም እንግዲህ ለስንቱ ዕድሜ ነው በማላውቀው አገር ሄጄ የምሞት በጭራሽ አላደርገውም አሉ ወይዘሮ አስተጠገብ። ዳዲያ አንቺ እንዴት አልሻሽከሩን ልውሰደዋ አሉ ልጅ ኃይሉ። እንዴት አድርጌ ሰደዋለሁ? እኔስ እንዴት አድርጌ ተዚህ ህፃን አሮጌው በየቀኑ ከሚታረድበት አካባቢ ጥየው ሄዳለሁ? እስከ ዛሬስ መንገድ ባጣ ሁሉንም ሞክሬ ቢያቅተኝ ዝም ብዬ ቆየው። አሁን ደግሞ ተዚህ ትቼው እንዴት ይሄዳለሁ? በዚህ ሁኔታ ልጅ ኃይሉና ወይዘሮ አስተጠገብ ሲጨቃጨቁ ከቆዩ በኋላ ወይዘሮ አስተጠገብ የሀብታቸውን እየመነመነ መሄድና የጉልበታቸውን መዳከም በማየት ካሳ ከአባቱ ጋር እንዲሄድ እያለቀሱ ተስማሙ። ካሳም ከአባቱ ጋር መገናኘቱ ደስ ሲለው እናቱን ትቶ መሄዱ ደግሞ አንድ ታላቅ ጭንቅ ሆነበት። ይሁን እንጂ በማንኛውም መንገድ ተብሎ ካሳ ከአባቱ ጋር ወደ ቋራ ለመሄድ ተነሳ። ወይዘሮ አትጠገብም ካሳንና እነነች ኃይሉን ለመሸኘት እያለቀሱ ከቤት እንደወጡ እንግዲህ ባይሆን አንዳንድ ጊዜ ከሰው ጋር እየላኩ እንኳ እንዳየው ያደርጉልኛ አሉ። እንዴ ይህንማ እንዴት እከለክልሻለሁ? እናትና አንድ ልጅ አለያይቼ ለመኖር ወዴስ ይችል ይመስልሻል? ለዚያውም ያንችን ልብ እያወቅሁት አሉ ልጅ ኃይሉ። እናትና ልጅ ተመልካችን ጨምሮ በሚያስለቅስ እንባ ተለያይተው ካሳ ከአባቱ ጋር ወደ ቋራ ወረደ። በመንገድ ላይ እንዳሉ ልጅ ኃይሉ ለካሳ ይህ ተንከር ይባላል ያማዶ ታቆሳ ነው ጣና አሁን ሊጠፋል ነው እያሉ ብዙ ነገሮችን እያሳዩት ሲሄዱ የእናቱ ሁኔታ እየመጣ ይታየውና እንባው ባይኑ ይሞላል። በተለይ ፊቱን ወደ ኋላ መለስ ሲያደርግ ጎንደር በስንት ተራራዎችና ኮረብቶች ተጋርዶ ወደ ኋላ እንደቀረ እናቱ አይኖቻቸውን በእነሱ ጀርባ ላይ ተክለው ቆመው እያለቀሱ እንደቀሩት እንዲለውና የተቋጠረው እንባ ዱብ ዱብ ይል ነበር። ለቻይሉም ሆዱ በእናቱ ነው ወጥቶ ያለው እናቱ ልባዋን አጉርፋ የማይታክታት ሰው ናት ይህ ደግሞ የዘርጉኖበት የሚያደርገውን ታያላችሁ እያሉ አብራቸው ለነበሩት ሰዎች ይነገሩ ነበር በዚህ ሁኔታ ተጉዘው ቋራ እንደደረሱ ያን የመከራ ጊዜ ልጃቸውን ከዘመዶቻቸው ሁሉ ጋር አስተዋወቁት ለቤታቸው ለጥቂት ወራት ካስቀመጡት በኋላም በመጣ ቁሳና በቋራ መካከል በሚገኘው ማህበረ ስላሴ በሚባለው ገዳም በቸንከር ቤተክርስቲያን ጀምሮት የነበረውን ትምህርት እንዲከታተል በዚያው ተማሪ ቤት አገቡት ካሳ ካለው የተፈጥሮ ንቃትና ቅልጥፍና በላይ የትምህርት ተቀባይነት ስጦታው እገሌ ይመስለዋል የማይባል ነበር ዳዊት በሙሉ በቃሉ አጥንቶ የሚያንበለብለው ገና ቸንከር ተክለ ሃይማኖት ሳለ ነበር የንባብ ችሎታው የዜማ አቀባበሉ ቅኔ ካወቀ በኋላም የግዕዝን ቋንቋና የቅኔን ምስጢር እጅግ ጠልቆና ዘልቆ ማወቁ ለዚህም ረጅም የትምህርት ጊዜ አለመፈለጉ በገዳሙ ባሉት የተማሩ ሰዎች ዘንድ አንድ ልዩ ሰው ሆኖ ከመገመት አድርሶት ነበር የገዳም ውስጥ ኑሮ በገራችን ብዙ የወንድ ጥቂት የወንድና የሴት ገዳማት ይገኛሉ የሴትና የወንድ ገዳም የሚባሉት ለወንዶች ባንድ በኩል ለሴቶች ባንድ በኩል መኖሪያቸው ተከልሎ ወንዶች መነኮሳት ባንድ በኩል ሴቶች በሌላ በኩል የሚኖሩባቸው ናቸው ይሁን እንጂ ሁሉም ባንድ ቤተክርስቲያን አካባቢ ስለሚኖሩ ለአባ ሆይና እናማ ሆይ ሳይተያዩና ሳይገናኙ ቀሩ ለማለት የማይቻል ነው በዚህ ምክንያት ሴቷም የምትወደው ባል ኑሯት በድንገት የሞተባት እንደሆን ሐዘኗን ረስታ ስትኳኳል ስትቀባባ የጎበዛዘት አይን አረፍ ማለት ሲጀምርባት ከዘመዶቿ ጋር በየተቃቀሙ ምክንያት ባይኖር ራሷ ፈጥራ በመበሳጨት ለሟች ብላኝ እንጂ አዲስ ባል መፈለጓ የማይጠረጠር መሆኑን ትረሳና ወይም የቄስ ሚስት ሁና ባሏ ሲሞትባት ብትወደውም ባትወደው ለይሉኝታ ስትል ከሱ ወዲያ ዓለም ለሱ ያልሆነ ዓለም ለእኔ ምን ሊሆነኝ እያለች የዚህን ዓለም ሥራ ሳትጠግበው ገና በሀያና በሰላሳ ዓመቷ እንግዲህ ቆብ ነው ባሌ ብላ መንኩሳ ወደ ወንዶችና ሴቶች ገዳም ትገባና ወንዱም ብቻ አብዛኛውን ጊዜ ያው ተማሪው ነው ፍቅር ኢየሱስ ሲነገር ሲሰማ ዓለም የዚያን ዕለት የምታልፍ እየመሰለው መጽሐፈ መነኮሳት ማር ይስሐቅና ሌላም መንኑ የሚያሰኝ መንፈሳዊ መጽሐፍ ሲተረጎም ሲሰማ መነኮሳት በሰማይ ቤት የሚያገኙት ክብር እያጓጓ ወይም ተምሮ መምህር መዘመር መሆን ባቃተው ጊዜ ወደ ባላገር ኑሮ ተመልሶ ማረስ መቆፈሩን መነገዱን መጽሐፍ መደጎሱን መቅደስ መወደሱን መውጣት መውረዱን መንደድ መብረዱን ይጠላውና የመነኩሴ ኑሮ ክብር ሰላምና ረፍት የሞላበት መስሎት ይታየው ገና የዚህን ዓለም ጣዕም ሳይቀምሰው እንግዲህ ሚስቴ ቆቤ ናት ብሎ መንኩሶ ወደ ወንድና ሴት ገዳም ይገባና ብዙ ችግር ይፈጠር ነበር ጎረምሳው አባና ኮረዳዋ እማ መጀመሪያ ለምንኩስና የገፋፋቸው ስሜት ትቷቸው ጠፍቶ ሌላው ሰብአዊ ስሜት ሲተካባቸው ያ መከረኛ ሰይጣን አለ ሰይጣን ተጫውቶብኝ ያለ ጊዜ አንድ ፍሬዋን ወይም አንድ ፍሬውን ልጅ አስመነኮሰኝ እያሉ ለራሳቸው ማጉረምረም ይጀምራሉ መቼም እኛ ሰዎች እንዲህ አድርጌ ያጠፋው ተሳሳትኩ ማለት የለም አንድ ቀን አንድ ሰው በሁለቱ ጫማዎቹ መጫሚያ እንዳደረገ ዛፍ ሲወጣ ሰይጣን አየውና እዩትን ሰው ተመልከቱት እንግዲህ ቢወድቅ እኮ ሰይጣን ጣለው እያሰኘ ስሜን ሊያስጠፋ ነው አለ ሰይጣኑ ይባላል ኮረዳማና ኮረበሌ አባም በገዛ ራሳቸው ወደማይችሉት ወጥመድ ይገቡና እንዲያው ሰኞ የወጣትም ማክሰኞ አይመለስም እንደሚባል ሆኖበት በሰራውም ባልሰራውም ነገር ባሳሳችነት ስሙ የጠፋውን መከረኛ ሰይጣን ማማረር ይጀምራሉ። ከዚያም ጾር የሚባለውን የመነኮሳት ቃል እየደጋገሙ ይጠቀሙበት ይጀምራሉ። ጾም የሚባለው የግዕዝ ቃል ትርጉም ሸክም ማለት ነው። መነኮሳቱ ጾር ሲሉ ግን ፈተና ማለታቸው ነው። ወደ ፈተና ምስጢር ስንገባ ደግሞ ተራ ፈተና ሳይሆን ቆባ ጥል ፈተና ሆኖ እናገኘዋለን። በዚህ ሁኔታ ጾር ሲነሳ እንደነ መንዳባ እንደነ ገሊላ ባሉ ገዳሞች እንደሚደረገው ጾር የተነሳበትን መነኩሴ በድንት አግኝተው አስረው ባዶ ቤት ዘግተው እህልና ውሃ በጣም መጥነው እየጠጡ የጾሩን ጊዜ ያሳልፉለታል። ነገር ግን ይህም ሆኖ የእነዚህን ገዳሞች መነኮሳት የሚረዳቸው ዋና ምክንያት ጎረምሳው አባ ጾር ሲነሳበት ጾር የተነሳባት እማ በጥግ አለመገኘቷ እንጂ ሰው በዚህ ሁኔታ ያለው ስሜቱ ራሱ አውቆ ካልቀዘቀዘለት እንኳን የነ አባ ግንድና መክስ የነ ራያ ጩቤ ዋናውን መሳሪያ ከወሰደው በኋላም ልብ አልሞት እያለ ማስቸገሩ አይቀር። ይሁንና በዚህም ብሎ በዚያ ወንዶች ብቻ በሚኖሩባቸው ገዳሞች ብዙ ጾር ይበርድና ጎረምሳው አባ ከነቆሙ እየቆየ ሽማግሌው አባ ለመሆን ይደርሳል። ጉንጭቷ እማና ኮበሌው አባ በአንድ ላይ በሚኖሩበት ገዳም ግን በሁለቱም በኩል ጾር በተነሳ ጊዜ እድግዎ ወመነንዎ ለዘዓለም ይህን ዓለም ተውት ናቁት ብለው ወደ ገዳም በገቡበት እግራቸው እድግዎ ወመነንዎ ለዚህ ገዳም እያሉ ገዳማቸውን ጥለው ይወጡና ብዙ ወተባዙ ወመልእዋ ለምድር ብዙ ተባዙ ምድርንም ምሏት የሚለውን የአምላክ ቃል ይፈጽማሉ። ወደ ገዳም ተደስቶ የሄደው ቆብም ለገዳሙ አደራ ተሰጥቶ ጎረምሳው አባ ሆይ ነፍሰቱ እማ ሆይ አስከትሎ ይወጣል። ልጁ ሲወለድም በፈቃዱ እሱ ባለው ባዘዘው ይባልልናል። እግዚአብሔርማ ድሮውንስ መች ከለከለ? እማንስ ለሴቶች የሰጠውን አባንስ ለወንዶች የሰጠውን መች ከለከላቸው? የልጁን ስም በፈቃዱ እሱ ባለው ባዘዘው ከማለት በፈቃዴ ባዘዝኩት ማለቱ ተገቢ ነበር። እንዲህ ያለ ጣጣ የሚደርሰው አልፎ አልፎ መሆኑ ቢታወቅም ሁሉን አመዛዝኖ ራሳቸውን ፈትነው የገቡት ወንዶች መነኮሳት ምንም ቢሆን ሴትና ወንድ በአንድ ላይ ወደሚኖሩበት ገዳም አይሄዱም። ሴቷን አትይ ድምጿንም አትስማ ይላል ቆራጡ አባ። ከዚያም ወደ መንደባው ወይም ወደ ዋልድባው ይሄዳል። የወንድ ገዳም በሚባሉት ገዳሞች ከቤተ ክርስቲያኑ አጠገብ መጨረሻ ላይ ግዝት በር የሚባል ታላቅ በር ይገኛል። ማንኛውም ሴት ያን በር አልፋ እንድትገባ በጭራሽ አይፈቀድም። በድሮ ጊዜ ታላቋ እቴጌ ምንትዋ በጣም የሚወዱትን የአንድ ገዳም ቤተ ክርስቲያን አሰርተው እንዳለቀ እጅግ ግሩም ሆኖ ተሰርቶ ማለቁ ስለተነገራቸው ገብቼ ካላየው ቢሉ መነኮሳቱ ስለከለከሏቸው ስልጣናቸውን በዘዴና በልስና ሊጠቀሙበት ፈልገው ከሩቅ ቦታ ጀምረው እስከ ቤተ ክርስቲያኑ ድረስ እጅግ የሚያማምሩ አበባ ምንጣፎች አስነጥፈው በዚህ ላይ አልፌ ልግባና አይቼ ስመለስ ምንጣፉ በሙሉ ለገዳሙ ይሰጥ ይላሉ። መነኮሳት ከእኒህ ባለጊዜ ንግሥት ጋር ተሟርተው እንዳላዋጣቸው ሲያዩ ንግሥት ሆይ እኛ ባለን መንፈሳዊ ስልጣን ከልክለናል፣ እርሶ ደግሞ እግዚአብሔር በሰጠዎት ስጋዊ ስልጣን የመሰለዎትን ሲሰሩ ለመከልከል ኃይል የለንም በማለት ዝም ብለው ሲያዩ በተነጠፉት ምንጣፎች ላይ ወደ ቤተ ክርስቲያኑ አምርተው ግዝት በር ከሚባለው በር ላይ ሲደርሱ የሴቶች አበባ ያለ ጊዜው መጣባቸውና የገዳሙን የውግዘት በር ሳያልፉ ተመለሱ ይባላል። መለኮሳት በዚህ በኩል ባላቸው ጥልቅነት እንኳን እቴጌ ምንትዋብ ቅድስት ድንግል ማርያም ድሮ በምድር ላይ በስጋ አካል እንደነበረችው ሁና አንዲት ሴት መስላ ከመጣች ከግብት በር እንድታስ የሚፈቅዱላት አይመስልም። እዚህ ጋር የእነዚህ ገዳማት መነኮሳት አኗኗር አንዳንድ የሚያስደስቱ ሁኔታዎች ይታዩበታል። በገዳሙ ውስጥ ላሉ ሰዎች በሙሉ የሚሰራው አንድ አይነት ምግብ ነው። ለእንጀራ ያልተበጠረ ጤፍ፣ ማሽላና ዘንጋዳ ወይም ሌላ እህል ተቀላቅሎ ወንዶቹ መነኮሳት ይፈጩታል። እሱም በጋን እየተቦካ ከቂጣ በመጠኑ ሳሳ ከእንጀራ በጣም ወፈር ያለ መኮረኒ የሚባል እንጀራ ሆኖ ተጋግሮ ከሁለት ወይም ከአራት ታጥፎ ይቆረጥና ለሁሉም እኩል በሚሰጥበት ጭልፋ እንደዚሁ በጋን የተንቦከቦከ የተልባና የሽሮ ወጥ እየተደረገበት መቁረን ተብሎ በመበረር ቤቱ ማስታቆት የሚባለው የማህበር ጸሎት ከተደረሰ በኋላ በየመነኮሳቱ ይታደላል። ጉልበት ያላቸው ወደ ማህበሩ ቤት እየመጡ የማህበሩን ጸሎት ካደረሱ በኋላ ራሳቸው መቁረናቸውን ሲወስዱ ለደካሞችና ዘግተው በመቀመጥ ከሰው ለማይገናኙት ባህታውያን ረዳቶቻቸው ወይም ማንኛውም አገልጋይነት የሚያስደስተው ሰው ወስዶ ያቀብላቸዋል። ንፍሮ ወይም የተልባ ጭልቃ ለሁሉም እኩል የሚተደልበት ጊዜም አለ። ማንኛውም ሰው በእንግድነትም ይሁን በዚያ ለመኖር ከነዚያ ገዳሞች በአንደኛው ከገባ ንጉሥም ቢሆን ተራ ለማኝ ለሁሉም ከሚሰራው ምግብ እንደ ሁሉ እኩል ሆኖ ይሰጠዋል እንጂ በዚህ በኩል አድሎ አይሞከርም። አንድ ሰው ምናልባት ከባድ በሽታ ቢደርስበት ለሁሉም ሊዳረስ የማይችል ነገር እንዲሰጠው ሊፈቀድለት ይችል እንደሆነ እንጂ ለጤናው ከሌሎች ጋር እኩል ሊካፈል የማይችለውን ነገር ለብቻው ቢበላና ቢጠጣ የግል ገንዘብ በእጁ ቢገኝ ሃይማኖት ያፈረሰ ያህል የሚነቀፍበት ስራ ነው። ማህበረ ስላሴ በብዙ ነገር በተለይም በመቁነን አመዳደቡ ከሌሎች ገዳማት በምንም አይለይ ስለነበር ወጣቱ ካሳ ያን ሁሉ የኢትዮጵያ እውቀት ቅርስና ከአባ ገብረ መሲህ የተማረውን አረብኛ ሊገበይ የቻለው ያን መኮረኒ የሚባል በቂጣና በእንጀራ መካከል ያለ እንጀራና የባቄላ ገንፎ እየተመገበ ነው። እርግጥ ነው ገዳሙ ያለው ከካሳ አባት ከልጅ ኃይሉ ግዛት ድንበር ነው። ቢሆንም እንኳን የልጅ ኃይሉ ልጅ ካሳ የእግዚአብሔር ልጅ ኢየሱስ ክርስቶስ ቢመጣ ደግነቱ እሱም እንዲህ ያለውን አድሎ አይፈልግ እንጂ በመቁኑን አድሎ ሊደረግለት የሚችል ያለ አይመስለኝም። በገዳሙ ውስጥ እንደዚህ የተጠሉት አባ ገብረ መሲህ እንኳ መናፍቁ ይባሉ እንጂ በመቁኑን አድሎ አይደረግባቸውም ነበር። አባ መናፍቁ በግብጽ አገር አስኬተስ በሚባለው ገዳም ብዙ ዘመን ቆዩና አረብኛ ቋንቋን የግዕዝን ያህል የሚያውቁ አባ ገብረ መሲህ የሚባሉ መነኩሴ በዚሁ ገዳም ነበሩ። እሳቸውም የካሳን ልዩ የሆነ የተፈጥሮ ስጦታ ባዩ ቁጥር በጣም ይገረሙ ነበር። አንድ ቀን ጠዋት ወደ ቤታቸው ካሳን አስጠርተው በደንብ ተጠርገውና ተለቅልቀው ሳር ጠጅ ሳርና ነጭያ ተደባልቆ ተጎዝጉዞባቸው ከነበሩት መደቦች በአንዱ ላይ ቁጭ እንዲል ነገሩት። ካሳ አሉ አባ ከጥቁሩ ነጩ ጠጉር የሚበዛበት ረጅም ሪዛቸውን በቀኝ እጃቸው ሳብ ሳብ እያረጉ። አቤት አለ ካሳ ድሮ ከቆብ ጋር ሲያየው ታላቅ ቁመት የነበረውንና ቆቡን ሲያወልቁት ጊዜ ነጭ ዱባ መስሎ የመካቸውን ቅርጽ በፍጹም የለወጠውን መላጣ ራሳቸውን በመገረም እየተመለከተ አንተ እኮ ብልህ ልጅ ነህ አሉ አባ። ካሳ ራሱን ለማሞገስ ቢያፍርም በንግግራቸው ተደስቶ አንገቱን ወደ መሬት ደፋ አደረገና ዝም አለ። አባም ንግግራቸውን ቀጠሉና ካሳ አንተ ከፍተኛ ስጦታህን አታውቀውም ይሆናል፣ ሰዎችም እስከዚህ አያውቁልህ ይሆናል። እኔ ብዙ ነገር አይቻለሁ። ኢየሩሳሌም አንድ አመት ተቀምጫለሁ። ግብጽ ባንድ ገዳም ብዙ አመት በመቀመጥ ያረጀውበት አገር ነው። ሊባኖስንም ለጥቂት ጊዜ ነው እንጂ አይቻለሁ። በየአገሩ ብዙ አይነት ስጋዊና መንፈሳዊ ትምህርቶች አሉ። የኛ ትምህርት ግን ወደ መንፈሳዊነቱ ብቻ እያደላ ሂዷል። በመንፈሳዊነት እየደረጀ መሄዳችን የሚያስደስት ነው። ቢሆንም በስጋዊ ኃይልም ደርጅተን አገራችንን ካልጠበቅናት የምንኮራበትን ሃይማኖት በግድ ልናጣው እንችላለን። በግብጽ ውስጥ እንደኛ ያሉ ተዋህዶ ሃይማኖት የሚያምኑ ሰዎች መኖራቸውን ታውቃለህ አይደለም? አሉ አባ። ግብጽ እመቤታችን የተሰደደችበት፣ ቅዱስ ማርቆስ ሰማዕትነት የተቀበለበትና እስክንድርያ እናታችን የምንላት አገር የሚገኝበት አቡን ስናስመጣ የነበረበት አገር አይደለም? አለ ካሳ። አዎን አሉ አባ ገብረ መሲህ። አሁን በዚህ ሀገር እንደኛ ያሉ ክርስቲያኖች መኖራቸው ሰምቻለሁ አለ ካሳ። ታዲያውልህ በዚህ ሀገር ስኖር ያየውልህ ጉድ እስላሞቹ ክርስቲያኖችን ከልክ በላይ ሲጨቁኗቸው፣ በየአመቱ የክርስቲያን ቁጥር እየቀነሰ ሲሄድ የእስላም ቁጥር እየጨመረ ይሄዳል። እስላሞች ደግሞ በሃይማኖት ስም አንድ እንደሆኑ እያደረገ የያዛቸው የቱርክ መንግስት ጨቁኗቸውና ረግጧቸው ይኖራል። ሰው ነጻ ካልሆነ የፈለገውን ሃይማኖት ለመከተል ስለማይችል የሀገራችን ትምህርት በሃይማኖት ላይ ብቻ በመመስረቱ በጣም እፈራለሁ አሉት። አባ ይህን ሲናገሩት የማህበረ ስላሴ መነኮሳትና ካህናት እኒህ መነኩሴ በብዙ ነገር ከነሱ ሀሳብ የተለዩ በመሆናቸው በሌሉበት ጊዜ ስማቸውን ሲያነሱ አባ ገብረ መሲህ በማለት ፈንታ አባ መናፍቁ የሚሏቸው ትዝ አለው። እኒህ መነኩሴ በውጭ አገር በቆዩበት ጊዜ የአረብኛን ቋንቋ በጣም አጠናቀው ከማወቃቸውና በዚሁ ቋንቋ ብዙ አይነት መጽሐፍ ከመመርመራቸው በላይ በኢትዮጵያ ትምህርት የደረጁ በተፈጥሯቸው አስተዋይና የሌሎችን አገር ሁኔታ ያዩ በመሆናቸው ከፍተኛ አስተያየት ነበራቸው። የሌላ አገር ሰው ቢሆኑ ምናልባት ከፍተኛ የእውቀት መለኪያ ማዕረግ ሳይሰጣቸው አይቀርም ነበር። ለዚህ ታላቅ አእምሯቸው ኢትዮጵያዊው ገዳም የሰጣቸው ስም ግን አባ መናፍቁ የሚል ነበር። መናፍቁ ነው ስለ ቅድስት ስላሴ፣ ስለ ክርስቶስ ባህሪ፣ ስለ ቅዱሳን ጻድቃንና ሰማዕታት፣ ስለ ቤተ ክርስቲያን ስርዓቶች የኢትዮጵያ ተዋህዶ ቤተ ክርስቲያን ከምታምነው መንገድ የወጡበት ነገር አልነበረም። ብቻ የአባ ታላቅ ጥፋት አስተሳሰባቸው በዚህ አካባቢ ካሉት መነኮሳትና ካህናት ጠባብ አስተሳሰብ ጋር በፍጹም አይስማማም ነበር። እነዚህ ካህናትና መነኮሳት የሚናቹባቸውና የሚጋጩባቸውን ጥቃቅን ነገሮች አባ ገብረ መሲህ ጨርሰው እንዳሉም አይቆጥሯቸውም ነበር። እንዲያውም አንድ ቀን በዓል ለማክበር ለተሰበሰቡ ምዕመናን እንዲሁም በዚያ ለሚገኙት መነኮሳት፣ መምህራንና ተማሪዎች ንግግር ሲያደርጉ ጌታችን ኢየሱስ ክርስቶስ በዚህ ዓለም ላይ ትቶልን የሄደው ከፍተኞች ቁም ነገሮች ሃይማኖት፣ ተስፋና ፍቅር ናቸው። ከሁሉም ፍቅር እንደምትበልጥ ሐዋርያው ቅዱስ ጳውሎስ አስተምሮናል። እኛ ግን በማይረባና እግዚአብሔር በማይጠይቀን ከንቱ ነገር በጣም የምንጠየቅበትን ፍቅርን ያህል ነገር እናበላሻለን። ምስር አገር በቆየውበት ጊዜ እንዳየሁት እንኳን ክርስቲያን ለክርስቲያን እስላምና ክርስቲያን እንደዚያ ሲተያየፉ እስላሙ ያረደውን ክርስቲያኑ፣ ክርስቲያን ያረደውን እስላሙ እየበላ በመጠኑ ተፈቃቅረው ይገናኙ ነበር። እኛ አገር ግን አንዱን ጥሩ ክርስቲያን ትልቁን ነገር ሲያበላሽ እንደ ልማድ ችላ ብለን ትተን ትንሽ ጉድለት ሲገኝበት አረመኔ ነን እንለዋለን። በጾም በበዓልና በሌላም ነገር ያለንን ሕግ ሁሉ ቀለል ቀለል አድርገን በዙሪያችን ያለውን ሁሉ አረመኔ ክርስቲያን ብናደርገው የቱርክንና የአረብን ጦር ለመቋቋም በዚህም የሀገራችንንና የሃይማኖታችንን ጽናት ለመጠበቅ በጣም እንችል ነበር። ክርስቲያን ሆነን መኖር የምንችለው በፍቅር ብቻ ነው። ክርስቲያንነት ራሱ ፍቅር ነው። ሀገርና ነጻነት ማለትም ራሱ ሃይማኖት ነው። ነጻ ሀገር የሌለው ነጻ ሃይማኖት አይኖረውም። አገሩንና ነጻነቱን የማይወድ ሰው ሃይማኖትን ይወዳል ማለት ሐሰት ነው። ሰውንም የማይወድ ሰው እግዚአብሔርን እወዳለሁ ቢል ዋሾ መሆኑን ታላቁ ሐዋርያ ነግሮናል። እኛ ስማችን ክርስቲያን ነው፣ ግብራችን ግን የክርስቲያን አይደለም። ክርስቲያን ሰፊ አእምሮና ታጋሽ ልቡና ያለው ነው። ክርስቲያን ሊባል የሚገባው ከራሱ ጥቅም ይልቅ ለሌሎች ደህንነት የሚያስብ ነው። እውነተኛ ክርስቲያን ሰውን ሁሉ የሚወድ ሲያስፈልግም ደፋርና ቆራጥ እንጂ በደጀ ሰላም መክፈልትና በሌሎች ከንቱ ነገሮች አጥንት እንደያዙ ውሾች የሚናጭ አይደለም። ሰው ገዳም ስለገባ ወይባ ስለለበሰ ቆብ ስለደፋ ከንፈሩን እስኪደክመው ስለጸለየ ብቻ የእግዚአብሔርን ፍቅር ሊያገኝ አይችልም። እግዚአብሔርን ፍቅር ለማግኘት ሰውን ማፍቀር ይገባዋል በማለት ይህንና ይህን የመሳሰለውን ቃል እየተናገሩ በመስበካቸው አንድ አዲስ ነገር ሆኖ ታየባቸው። በዚህ ስብከታቸው ስለ ቅዱሳን ገድልና ታምራት አንድን ቃል ሳይናገሩ ስለ ብዙ ዓለማዊ ጉዳዮች ለምሳሌ ስለ ነጻነትና እሱን ስለመሰለ ነገር እያጋነኑ ደጋግመው በመናገራቸው በመነኮሳቱና በካህናቱ ዘንድ እንደ ጸረ ማርያም ተቆጠሩ። በየጊዜውም ካህናቱና መነኮሳቱ ለሚጠነቀቁባቸው አንዳንድ ጥቃቅን ነገሮች ቸልታ ስለሚያሳዩ ባሉበት ጊዜ የሚጠሩበት ስማቸው አባ ገብረ መሲ ሲሆን በሌሉበት ጊዜ የሚጠሩበት ስማቸው አባ መናፍቁ ነበር። ታሳም አባ ገብረ መሲ የተለመደውን አስተያየታቸውን ሲያቀርቡለት ለጊዜው አባ መናፍቁ ከሚባሉት ሰው ጋር መሆኑ ትዝ አለውና ሰውነቱ ስቅፈት አለ። መናፍቅ የሚለው የግዕዝ ቃል እውነተኛ ትርጉሙ ስለ ሃይማኖት ጉዳዮች በሙሉ ወይም በከፊል ተጠራጣሪ ማለት ነው። ለብዙዎች ካህናት ያተረጓጎም ስሜት ግን ፍጹም ከሃዲ እንደማለት ያለ ሲሆን በማይምናን አስተሳሰብ ስጋ የለበሰ ሰይጣን ከማለት የተሻለ አልነበረም። ቢሆንም የካሳ አእምሮ እንዲህ ባለው ግብዝነት ከመስታሰር ነጻነቱን ያገኘ ስለነበር አባ ገብረ መሲ በመጠኑ ቢጠራጠራቸውም ከሰይጣን ቀርቶ ከክፉ ኦርቶዶክሳዊ መነፍሴ ጋር ሊመሳሰሉ የማይገባቸው ትልቅ ሰው መሆናቸው አልጠፋውም። ከዛ ጥቂት ቅር ብሎ ከቆየ በኋላ ከአባ ጋር የጀመረውን ውይይት በመቀጠል ዛዲያ የሚሻለው ምንድነው አላቸው። ኢትዮጵያ ብዙ መነኮሳትና ካህናት ብቻ ሳይሆን ብዙ አዋቂዎችና ጎበዞች ሰዎች ያስፈልጓታል። እንዳንተ ያለ እሳት ልጅ ከነዚህ ሐሳባቸው ካፍንጫቸው ከማያልፍ ካህናት ጋር ተቀላቅሎ መማሩ ባይከፋም ከነሱ ጋር ተቀላቅሎ መኖሩ ለአገሪቱም ለሃይማኖቷም አንድ ታላቅ ጉዳት ነው። እርግጥ ነው አንተ አንድ ካህን ሆነ ትቀራለህ ብዬ አላስብም። አብዛኛውን ጊዜ ካህን ሆኖ እንዲቀር ላጨው ሰው እግዚአብሔር እንዲህ ያለ ነበልባላዊ ስጦታ አይሰጠውም። አሁን ለዚህ ለጋ ዕድሜ ስንት ደበሎና ቁፋዳ የጨረሰ ራሱም በእከት የተጨረሰ ሽማግሌ ተማሪ ያልደረሰበትን ትምህርት ተምረሃል። ፍትሐ ነገሥትን ዘልቀኸዋል አይደል አሉት በንግግራቸው መሃል አቋርጠው በመጠየቅ። እሱን ተጨረስኩት ቆይቷል፣ አሁን ብሉይ ለማንበብ ላይ ነኝ አለ ካሳ። እንግዲህ አንዳንድ ጊዜ ብቅ እያልክ አረብኛ እንዳስተምርህ አሉት አባ ገብረ መሲህ። አረ የእስላም ቋንቋ ምን ይሰራልኛል አለ ካሳ። አባን ሳይሆን የቸንከር ቤተ ክርስቲያንን መምህራንና ተማሪዎች የፈጀውን የእስላም ጦር የሚጠላበት ስሜት ገንፈል ብሎበት። አረብኛ የእስልምና ቋንቋ ሳይሆን የብዙ ህዝብ ቋንቋ ነው፣ የክርስቲያን፣ የእስላም፣ የአይሁዳውያን አረቦች ቋንቋ እንጂ የእስላም አረቦች ብቻ ቋንቋ አይደለም። በቤተ ክርስቲያናችን ከምናገኛቸው መጽሐፎች ውስጥ አንዳንዶቹ ተዕብራይስጥ፣ አንዳንዶቹ ተሰርጽ፣ አንዳንዶቹ ተሮማይስጥ ወደ ግዕዝ የተተረጎሙትን ያህል አንዳንዶቹ ተአረብኛ የተተረጎሙ ናቸው። ታምረ ማርያም ሲነበብ ሰምተሃል? ተተርጎመት እምዓረቢ ለግዕዝ ነው የሚለው። ከግብጽ የምናስመጣቸው ጳጳሳትም የሚናገሩት የሚሰፉት የሚሰሙት በአረብኛ ቋንቋ ነው። ከዚህ በቀር አንተ እንዳልከው አረብኛ የእስላም ቋንቋ፣ የኢትዮጵያም ጠላቶች አረብኛ የሚናገሩ የውጭ እስላሞች ሆነው ተታዩ የእነሱን ቋንቋ ማወቁ ይጎዳ ይመስልሃል? የጠላትን ቋንቋ ማወቅ እኮ ከጠላት ምስጢሮች አንዱ እንዲያውም ከፍተኛውን ማወቅ ነው። ሰው ብዙ ጉዳይ የሚፈጽመው እኮ በሚነገራቸውና በሚፈጽማቸው ቃላት ነው። ኦሪዮ ንባብ ባለማወቁ እንዲሞት የታዘዘበትን ደብዳቤ ተሸክሞ ወደ መስታረጃ ቦታ መሄዱን ታውቃለህ አይደል? አሉት አባ ገብረ መሲህ። እሱ ነው ነው አለ ካሳ። ግደለህም እየመጣህና አሉ አባ። እሺ ጧት ጧት እየመጣህና አለው አለ ካሳ። ካሳ ከዚህ ጊዜ ጀምሮ ወደ አባ ገብረ መሲህ ጧት ጧት እየሄደ አረብኛ መማሩን ቀጠለ። እነዚያ ልማደኛ መነኮሳት አባ ገብረ መሲህን በሌሉበት አባ መናፍቁ እንደሚሏቸው ካሳንም በሌለበት ወልደ መናፍቅ እያሉ መጥራት ጀመሩት። ሁሉም ይባስ ብለው አባ ካሳን አረብኛ ቋንቋ ሲያስተምሩት የሰሙ አንዳንድ መነኮሳት አባ ገብረ መሲህ እስላም ናቸው፣ ካሳንም እስላም አድርገው መጽሐፈ ቁርአን እያስተማሩት ናቸው ብለው አወሩ። ካሳ ይህን ሲሰማ ስለ አባ መናፍቅነት የተወራውም ነገር እንደዚሁ መነሻ የሌለው የመነኩሴ አሉባልታ መሆኑን ሊረዳና አባን በሙሉ ልቡ ሊወዳቸው ቻለ። ካሳ በአረብኛ ቋንቋ በጣም እየተራመደ እንደሄደ አንድ ቀን ጧት ወደ አባ ቤት ሄዶ የተለመደ ትምህርቱን ከመቀጠል በፊት አባ የአረብኛ ቃል ጉሮሮን ቃል እኔም ማውቀው ግዕዝና አማርኛ ብቻ ነበር። ምናልባት ትግርኛ ለሚያውቅ በመጠኑ ሳይሻል አይቀርም። እርግጥ ነው ብዙ ተግዕዝ ከአማርኛና ከትግርኛ ጋር የሚመሳሰሉ ቃላት አሉበት። ከአረቦች ጋር በትውልድ አንድ መሆናችንን ያመንሁት በዚህ ምክንያትነት ጭምር ነው። ግን የጉሮሮን መታነቅ ስለሚፈልጉ ምናልባት ትግርኛ የሚያውቅ በመጠኑ ይሻል እንደሆነ እንጂ አማርኛና ግዕዝ ብቻ የሚያውቅ ሰው በቃሉ ሳይሆን ባነጋገሩ ሳይቸግር አይቀርም አላቸው። እውነት ነው ይህ ችግር አለ። ግን አንድ ጊዜ ስልቱን ከለመዱት አያስቸግርም። አባቶቻችን ስራን ሲተርቱ ለማያውቅ ፎገራ ዱሩ ነው ይላሉ። ፎገራ በሜዳነቱ ሜዳዎችን ሁሉ የሚያስነቅ ለጥ ያለ ሜዳ ነው። ሜዳነቱና በትክክል ለጥ ማለቱ ሲታይ ሜዳ ነው ከሚባል ይልቅ የውሃ ሳይሆን የሳር ውቅያኖስ ሊባል የሚችል ገላጣ ሜዳ ነው። ግን ለናዋቂ ይህ ሜዳም ዱር ነው። አረብኛም እርግጥ የዘራችን ቋንቋ ነው። እስላምና ክርስቲያን በሚባል ስም ጠንቅ ሳይፈጠር ሃይማኖቶቹ ራሳቸው ሳይሆኑ የእስላምና የክርስቲያን ወራሪዎች ሁሉን ነገር የግፍ መሳሪያ ሳያደርጉት እነዚህ ህዝቦች ወንድማማቾች ነበሩ፣ አብረውም ኑረዋል። ስለዚህ ለአንድ አበሻ የአረብ ቋንቋ ማጥናት ከሁሉ ይበልጥ ሊገባው የሚችል ነገር ነው አሉ አባ። ካሳ አሁን እሱና አባ የሚያደርጉትን ውይይት ከገዳሙ መነኮሳት ፊት ቢያደርጉት ስንት መነኮሳት ለሰማዕትነት እንደሚነሱ አስታወሰና አባ እንዳያዩት ፊቱን ዘወር አድርጎ ለብቻው ፈገግ አለ። አባ በገዳሙ ውስጥ አዲስ የወጣልኝን ስም ሰምተዋል? አለ ካሳ በንቀት ሳቅ ግንባሩ በራ ብሎ። ምን ስም ወጣልህ? አሉ አባ ገብረ መሲህ። ወልደ መናፍቅ ተብያለሁ። ለወደፊቱ ደግሞ ወልደ መተንበል የእስላም ልጅ ልባል ታስቧል አሉ አለ ካሳ። መናፍቅና እስላም የተባለው አባት ማን ነው? እርሶ መሆኖ ነዋ። ማን ነው ይህን ስም ያወጣልን? የገዳሙ መነኮሳት ናቸዋ። ታዲያ የእነሱን ወሬ ተቁም ነገር ታገባዋለህ? ለነገሩ አልኩ እንጂ ደግሞ ምኑ ተቁም ነገር ይገባል? በል ዝም ብለህ ትምህርቱን ቀጥል አሉ አባ።
ሰቅለን አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሽሽ መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ተኛ ካንቺ ጋራ፣ ለማዩ ቱርከባይ የምሽሽኑ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሙሱ ሲጠጣት ለማዩ ቱርከባይ የምሽሽኑ
አይደፍራትም ጠላት አድንቼ ሊከከኝ ደሜን ይፈስላት እንጃገሬን ጭራ አይደፍራትም ጠላት